ቀደም ብለን በመግቢያ ያስተዋወቅነው ዝግጅት ነው ከአዲሷ የመከላከያ ሚኒስትር ወይዘሮ አይሻ መሐመድ ጋር የተካሄደ ቃለ ምልልስ። ወይዘሮ አይሻ በሙያቸው የምህንድስና ባለሙያም ናቸው። ጽዮን ግርማ ነች ያነጋገረቻቸው። የህይወት ታሪካቸውን መልከት ወደሚያደርገው ዝግጅቷ ነው።
በጣም አመሰግናለሁ ኢንጂነር አይሻ ለቃለ ምልልስ ፈቃደኛ ስለሆኑ። የመጀመሪያ ሴት የመከላከያ ሚኒስትር የሚል ማዕረግ በኢትዮጵያ አግኝተዋል። ብዙ የመጀመሪያ ሴቶች ቢኖሩም እርሶ የመጀመሪያ ሴት የመከላከያ ሚኒስትር የሚለው ምናልባት ከዚህ ቀደም ለሴቶች ከበድ ያለ ቦታ ተደርጎ ስለሚገመት ይመስለኛል። ወደሱ በኋላ እንመጣበታለን። ለቃለ ምልልስ እንግዲህ መጀመሪያችን ስለሆነ ከተወለዱበት ካደጉበት ከተማሩበት ነው የምጀምረው። ለአድማጮቻችን ማንነት የሚለውን ነገር ለማስገንዘብ ስለሆነ የዚህ ቃለ ምልልስ አላማ አፋር ውስጥ ትንሽ ቦታ ላይ እንደተወለዱ ገልጸዋል። የት ናት ያቺ ቦታ? እስቲ በስሚን ገሩን።
ያቺ ቦታ በራህሌ ወረዳ ትባላለች። በራህሌ ወረዳ ውስጥ ያለች ትንሽ መንደር ናት። እንግዲህ በራህሌ ነው የሚባለው አካባቢ።
አፋር ብዙ አርብቶ አደር የሚበዛበት አካባቢ እንደመሆኑ ከዚህ ቀደምም የመጀመሪያ ደረጃ ትምህርት ቤቶች በተለይ የተሟላ እንዳልሆኑ ከዘገባ አቀርበናል። ቦታውንም አንዳንዶቹን አይቻቸዋል አውቃቸዋለሁ። እና የእርሶ የመጀመሪያ ትምህርት ቤት ህይወቶ ምን ይመስላል? የት ነው የተማሩት?
የመጀመሪያ ትምህርት ቤት የተማርኩት ደግሞ ሰመራ አጠገብ የሚገኝ አንድ ይሌ የሚባል ከተማ አለ። እዛ ከተማ ላይ አባቴ እንደዚህ የመንግስት ሰራተኛ ነበሩ እና የመጀመሪያ ደረጃ ትምህርት ማለት አንደኛ፣ ሁለተኛ እንደዚህ ፕሪፓራቶሪ ነገሮች እዛ ነው የተማርኩት። ከዛ በኋላ ግን አባቴ የወደብ ሰራተኛ ሆንና ከአንድ እስከ ሶስት ያለውን እንደተማርኩኝ አሰብ ወደብ ይሰሩ ነበረ ስራ ሲያገኙ እዛ ወደዛ መጓረግ። እዛ ነው እንግዲህ ከሀይ ስኩል ያለውን ትምህርት የተማርኩት። በሀይ ስኩል ሌቭል ላይ እያለሁ ደግሞ አባቴ አሁንም ወደዚህ ወደ የኢትዮጵያና የኤርትራ ልዩነቱ ሲመጣ አባቴ ወደዚህ ነዛርቆ አሁንም አዲስ አበባ ነው ሀይ ስኩል ያስተማረኝ። መነን የተማርኩት የካቲት 12 የሚባለው ሰፊት የተማርኩት ሀይ ስኩል።
ለምን ስራ ነው አባቶት ወደ አሰብ የሄዱት? እንግዲህ አቶ መሐመድ ሙሳ ምንድነው?
ወደ ሰራተኛ ነበሩት።
ስንት ናችሁ ቤት ውስጥ?
ቤት ውስጥ አራት ነበርን። በልጅነታችን አንድ እህትና አንድ ወንድም አጣን። በኋላ ግን ሁለት ሆነን ነው ልጅ ያደግነው። በእኛ ባህል ደግሞ ብዙ እንትን ስላለ ሌሎች ደግሞ የአባቴ ልጆች ነበሩት። በርከት ብለን ያደግነው ሌሎችም አባቴና እናቴ ሰፖርት የሚያደርጋቸው የሚያሳድጓቸውን ልጆች ነበሩት። እናትና አባቴ ጋ በትንዛ ሊገናኝ ግን አንድ ወንድም ነው የነበረ።
ጎበዝ ተማሪ የሚባሉ ነበሩ?
አዎ ደህና ነበርኩኝ። ያው ጥሩ ነው የነበርኩ፣ ጥሩ ተማሪ ነው የነበርኩኝ።
በልጅነቱ ነበር የመምራት ፍላጎት?
እኔ ያው ለእናቴ የብቸኛ ሴት ልጅም ስለነበርኩ እናቴን አገዝ ነበር። ነገር ግን እኔ ብቻ ነበርኩ ሴት እዛ ቤት ውስጥ ከሚያድጉ ልጆች እና ብዙ ጊዜ አባቴ የመሪን ያክል ሚና ይሰጠኝ ነበረ። አባቴን በጣም አግዘው ነበር እና እንደ ጓደኛ ነበረ የሚያማክረኝ አባቴ። ስለዚህ እሷ ትምራችሁ አይነት ስንትን ነበረው አባቴ እና ለአባቴ በጣም ቅርበት ስላለኝ አባቴ ደግሞ ብዙ ጊዜ ፖቴንሻል እንዳለኝ ይነግረኝ ነበር እና በተለያየ ነገር በምናደርጋቸው ነገሮች ያችን ነገር ዳር ማድረስ ከሬዲ ነበረኝ። አባቴ በጣም ሰፖርት ያደርገኝ ነበር እና የሆነ ያው አሁን ያልሽው አይነት
የመምራት ነገር ከልጅነት የመጣ ነው። ከዛ በኋላ ወደ አዲስ አበባ መጥተው መነን ነው የተማሩት? እዛስ የነበረው ቆይታ ምን ይመስላል?
እዛም ጥሩ ነበርኩኝ። እነዚህ ትምህርት ቤቱን ለወድ ማትሪክን ይሄ የአስራ ሁለተኛ ክፍል መልቀቂያ ፈተናል በጥሩ ሁኔታ አስተምሮ ወደ ዩኒቨርሲቲ የሚያደርስ እንትን ነበረ በዛ ጊዜ እና ሌሎች ሀይ ስኩሎችም ነበሩ። ያኔ ስፔሻል ክላስ የሚባል ክላስ ነበረ። ጎበዝ ተማሪዎች አንድ ላይ ሆነው ለእንደዚህ አይነት ፉክክር የሚያደርጉበት እኔም አንዷ ነበርኩ እዛ ውስጥ ካሉት ልጆች። ስለዚህ ደህና ነጥብ አምጥቼ ነው ዩኒቨርሲቲ ጆይን ያደረኩት እና ጥሩ ነበረ የዛም ቆይታዬ። ጥሩ ትምህርት ቤት ነበር እና ትምህርት ቤቱም ጥሩ ነበር። የኔም ጥሩ ቤት ስለነበረኝ ብዙ አልተቸገርኩም።
5 ኪሎ ሄደው ምንድን ነው የተማሩት?
4 ኪሎ ነው እንግዲህ ቅድሚያ የሚገባው። ከዛ በኋላ ሁለተኛ አመት ላይ 5 ኪሎ ሄጅ ሲቪል ኢንጂነሪንግ ነው።
ከዛ የመጀመሪያ ስራዎት የት ነው ከተመረቁ በኋላ?
ከተመረቅኩ በኋላ መጀመሪያ አዲስ አበባ ስራ ለማግኘት ማድረግ ሞከርኩ። እሱ ሳይሳካልኝ ሲቀር የኤንዲፒ አንድ እንትን አውጥቶ ነበረ የናሽናል ቮለንቲርስ ቫካንሲ ያወጣና አፋር ላይ ለሚሰራ እሱን ቫካንሲ ጆይን አድርጌ የኤንዲፒ የከተማ ልማት ማሻሻያ ፕሮግራም ነበረው። ያንን ፕሮግራም ጆይን አደረኩኝ። 1-2 አመት እዛ እንደቆየው ግን ወዲያው ሰመራ ዩኒቨርሲቲ ግንባታ ሲጀምር ጂአይዜድ እንደዚሁ ቫካንሲ አውጥቶ ጂአይዜድን ጆይን አድርጌ መጀመሪያ ምክትል ሳይት ማኔጀር ሆንኩኝ። በኋላ ሳይት ማኔጀር ሆኜ ፕሮጀክቱ ላይ እሰራ ነበር። ከተወሰነ አመት በኋላ ግን ፕሮጀክት የተወሰነ ደረጃ ላይ ሲደርስ ጂአይዜዶች ወደ ሄድ ኦፊሳቸው እየሰዱ ሄድ ኦፊሳቸው ስሰራ ቆየ። ከዛ ክልሉ አሳይመንት ሰጠኝ ማለት ነው። እዛ እንደገና ወደ ክልል ተመልሼ መንግስት ሰራተኛ ሆንኩ ማለት ነው።
የመንግስት ሰራተኛ ከሆኑ በኋላ ነው ወደ ፖለቲካ የተቀላቀሉት?
የመንግስት ሰራተኛ የሆንኩት ፖለቲካውን ኦልሬዲ ከተቀላቀልኩ በኋላ ነው። አሳይመንቱ ራሱ ከእሱ ጋር የተያያዘ ነበር እና ያው አሳይመንቱ ኦልሬዲ እንደጀመርኩ ወደ ፖለቲካው ከገባ በኋላ ነው የተሰጠ።
ፖለቲካ ውስጥ ሴቶች በተለይ ደግሞ ትምህርት ላይ የሆኑ ሴቶች በዚህ አይነት መንገድ የመጡ ሴቶች ወደ ፖለቲካው ወይም የገዢውን ፓርቲ አይሳቡም እና እንዴት እርሶ ተስበው ወደ ፖለቲካው ሄዱ?
እኔ የሴቶች ማህበር ነበር እዛ አሳር ውስጥ ሴቶች ማህበር የተደራጀ ማህበር ነበር እና የዛ ማህበር አባል ነበርኩ እና እዛ ማህበር ላይ ስለ ሴቶች ያለባቸው ችግር እንግዲህ የኢትዮጵያ ሴቶች በአጠቃላይ ዓለም ላይ ያሉ ሴቶች ያላቸው ችግር አለ፣ መልሶ የኢትዮጵያው አለ፣ ከሱ ደግሞ ደረጃ ችግር እዚህ አርብቶ አደር አካባቢ ደግሞ አለ። የስራ ጫናው የተለያዩ ምንም ሰይ የሌለው ምንም የፖለቲካ አስተዋጽኦ የሌለው ድምፁ የማይሰማ በተለያየ የመወሰኛ መድረኮች ላይ የማይገኝ አይነት ነው። በተለይ አርብቶ አደሩ ደግሞ ለየት ያለ ነው እና ስለዚህ ይህንን ለማስተካከል እና ቢያንስ መንግስታዊ ስርዓቱ ላይ እንዲህ አይነት ተሳትፎ ሴቶች ሊኖራቸው ይገባል። ያ ተሳትፎ ደግሞ የሚኖረው የተማሩ ሻል ያሉ ሴቶች ይህንን አደረጃጀት እየተቀላቀሉ ሲሄዱ ነው እያልን ነበረ የምንነጋገረው ብዙ ጊዜ እና የምናያቸው ነገሮች ነበሩ እና ዝም ብለን በተደረጃጀት ውስጥ ባለመሆናችን ድምጣችን አይሰማም የሚል እያየው ነበር በሂደት ያንን። ስለዚህ ይህን ለማድረግ እነዚህ እኔ እድል አግኝቼ ተምሬያለሁ። ነገር ግን ምንም እድሉን ያላገኙ ከኔ የተሻለ መሆን የሚችሉ የአፋር ሴቶች ግን አሉ በየነገሩ በየገጠሩ። ስለዚህ እኔ ቢያንስ ለነሱ ድምጼን ማሰማት አለብኝ የሚል እንትን ነበረኝ እና በዛ መንገድ ድርጅቱን ተቀላቀልኩት። እንደ ተቀላቀልኩ ግን አስተዋጽኦም አለ ሌሎችን ነገሮች ታሳቢ ተደርገው የድርጅቱን ማዕከላዊ ኮሚቴ አባል ሆንኩ። ከዛ ጊዜ ጀምሮ አሁንም ስቲል እዛው ነኝ ያለሁት።
የአፋር ብሔራዊ ዲሞክራሲያዊ ፓርቲ ማለት ነው አብዴፓ?
አብዴፓ ነው እኮ የተቀላቀልኩት። አብዴፓ ነው የነበረው ስንጀይሳ የነበረው ፓርቲ ብቸኛ ፓርቲ እሱ ነው። ስለዚህ እሱ ፕሮግራሙ ችግር የለበትም፣ ግን በፕሮግራሙ ላይ ያለው ነገር በአግባቡ ተግባራዊ መደረግ አለበት የሚልችን ነበረ የምናንጸባርቀው እና በዛ መንገድ ያው የነበረውን ከፍተኛ የአመራርነት እንትን እየተቀላቀሉ ብዙ ሴቶችም ከዛ በኋላ መጥተዋል። ከኔ በፊትም ነበሩ ተወሰኑ። ትንሽ ቁጥራችንን እየጨመረ እንዲሄድ መስራት እንደምንችልም እንዲታወቅ ሴቶች ጉዳይ እንጂ ሌላ ቦታ ላይ መሪ አልነበርም። አንዲት ልጅ ነበረች ከኔ በፊት፣ እሷ ተነሳ ነው እኔ የገባሁት። ስለዚህ የተለያየ እርከን ላይ መቀመጥ እንደምንችል መምራት እንደምንችል ማሳየት አለብን፣ ይሄንን ማህበረሰብ ሰርተን ነው ማሳየትና ማሳመን አለብን የሚል አቋም አለኝ። አሁን
እንግዲህ የአፋር ክልል የአደጋ መከላከልና ምግብ ዋስትና ቢሮ ኃላፊ፣ የባህልና ቱሪዝም ሚኒስትር፣ የኮንስትራክሽን ሚኒስትርም ሆነው አገልግለዋል። ማሳየት የሚለውን በመሾም ደረጃ ወይም በመስራት ደረጃ እነዚህን ነገሮች ሆነው ሰርተዋል። እንዳሰቡት አገለገሉ? በዚህ በነበረው ስርዓት ውስጥ ያሰቡትን አሳኩ? በእነዚህ ኃላፊነት ቦታዎች
እንግዲህ አፋር ላይ በነበረኝ ቆይታ እውነቱን ለመናገር ብዙ መስተካከያ የሚፈልጉ ስራዎች ነበሩ እና እዚያ አካባቢ በአየር ንብረት ለውጥ ምክንያት በተለያየ ምክንያት ወደ በረሃማነት እየተቀየረ ያለ እና አርብቶ አደሩ እየተጎዳ ያለበት ሁኔታ አለ። ያ ሲሆን ደግሞ በከፋ ሁኔታ የሚጎዱት እናቶችና ህጻናት ነው እና እሱ ላይ በትልቅ የሚባሉ ፕሮጀክቶች እየተቀረጹ በርካታ የዓለም አቀፍ የእርዳታ ድርጅቶች ጋር በመስራት በርካታ የዓለም ልምዶችንና የራሳቸውን የቻሉ የዛን አካባቢ ችግር ሊመልሱ የሚገቡ ፕሮግራሞች እንዲቀረጹ ተዋጽኦ በማድረግ ፕሮግራሞች በሀገር ደረጃ ሲቀረጹት የዛን አካባቢ ችግር አድሬስ የሚያደርጉ እንዲሆኑ የመሞከር ስራዎችን ሞክር ነበር። እያያለሁ የሴቶቹን ችግር ሙሉ ሙሉ አድሬስ ማድረግ አይቻልም፣ ከባድ ነው። ግን ቢያንስ ስለ አካባቢ ያለው ግንዛቤ እንዲሰፋ፣ ስለ ሴቶቹ ያለው ግንዛቤ እንዲሰፋ፣ ሌሎች የዓለም ሽንግ እርዳታ የሚሰጡ አካላትን ያን አካባቢ በተለየ መንገድ አድሬስ እንዲያደርጉት፣ ስለ አካባቢ ያለው የኑሮ ዘይቤ ባለበት መሻሻል የሚችል መሆኑን በማሳየት እንዲህ አይነት ነገሮችን ያው በነበረኝ ቆይታ አስተዋጽኦ ሳደርግ ነበረ። ወደ ፌዴራልም ስመጣ ቀጥታ ከሴቶች ጋር የተገናኘ ነገር ባይኖረውም በተሰጠኝ ቦታ ያለኝ የተሰጠኝን ስራ በአግባቡ አከናውን ነው የነበረ። በኋላ ስራው በትምህርት ዝግጁነት መሆን ሲጀምር ደግሞ የራሴን ሙያዊ ስራ የምሰራበት ቦታ ላይ የተመደብኩት እዛም ላይ የምችለው ነገር ሳደርግ ነው እንግዲህ የነበርኩት። እሱን ያው ምስክርነቱን ሌላ ሰው ሊሆን ይሻለ።
የማስተርስ ዲግሪም በትራንስፎርሜሽናል ሊደርሽፕ ኤንድ ቼንጅ መመረቆት በታሪኮት ላይ ተገልጿል እና ከየት ነው የተማሩት? የት ነው የተመረቁት?
የአዲስ አበባ ውስጥ ሊደርሺፕ ኢንስቲትዩት አለ፣ ግሪንዊች ዩኒቨርሲቲ ጋር የሚሰራ እዛ ነው።
የመከላከያ ሚኒስትር ሆነዋል። ይሄ የመከላከያ ሚኒስትር ቀደም ሲል በወንዶች የተያያዘ ብቻ ሳይሆን ስሙም ጠንከር ብሎ የሚሰማ የሚኒስቴር መስሪያ ቤት ነው። በተለይ ደግሞ አሁን ካለው በሀገሪቱ ካለው በተለያየ ቦታ ላይ ካለው ግጭትና ችግር አንጻር ትልቅ ኃላፊነትን የሚጠይቅ ቦታ ነው እና እንዴት ተቀበሉት ይህንን ኃላፊነት?
እንግዲህ ኃላፊነቱ መቼም መንግስትና ድርጅት ሲያምን ኃላፊነት ይሰጣል። ሲሰጥ እንደ ማንኛውም ኃላፊነት ትልቅ ኃላፊነት ነው እንዳልሽው። መስሪያ ቤቱ ከዚህ በፊት ለሴቶች ትምህርት አቅም አይቻልም፣ ከባድ ነው፣ ወንዶች ብቻ ናቸው የሚችሉት በሚል መነሻ ሊሆን ይችላል ያ ሲሆን ነበረው እና እኔ እንግዲህ ትልቅ ኃላፊነት ነው፣ ክብር ነው እንዳልኩት፣ ባለፈው እንዳልኩት ይህንን ክብር እና ትችለዋለች ተብሎ በተሰጠ ኃላፊነት ነው ብዬ ነው የወሰድኩት። ስለዚህ ይህን ትችለዋለች የሚል የኢትዮጵያ ሕዝብና የኢትዮጵያ መንግስትን አስተሳሰብ ዳር ለማድረስ በጣም መስራት አለብኝ በሚል መንፈስ ነው የተቀበልኩት እና ይህን ኃላፊነት የሚወጣበት ዝግጁነትና ቆራጥነት በእኔ ውስጥ ለመምጣት እንዳለበት ነው እንግዲህ ራሴን ያሳመንኩት ማለት ይቻላል።
ይሄ የእርስዎ የመከላከያ ሚኒስትር መሆን ብቻ ሳይሆን በአጠቃላይ በኢትዮጵያ 50% የሚሆነው ቁጥር የካቢኔ አባላት ቁጥር ሴቶች መያዛቸው አነጋጋሪ ሆኗል። የዓለም አቀፍ መገናኛ ብዙሃኖችን ሳይቀር ቀልብ ስቧል። ከዛ ጎን ለጎን ግን ኢትዮጵያ ውስጥ በኮታ ነው የሚል አስተያየት የሚሰጡ ሰዎችም አሉ። ለኮታ ማሟያ ወይም የሌሎችን ቀልብ ለመሳቢያ ነው የሚሉ ሰዎች አሉና እርሶ እንግዲህ ሁሉንም አስተያየት ሰምተውታል ከሚል ግምት ወይም መነሻ፣ ካልሰሙት ደግሞ አሁን እኔ የነገርኩት ነው። ምን አስተያየት አሉት በእነዚህ ጉዳዮች ላይ?
እኔ መቼም የተደርጎ ማያቅ ስለሆነ እንደ አዲስ አሁን ውይይት ስለተደረገ ብቻ የሚሰጥ አስተያየት አድርጌ ነው የሚወስደው። ሁለተኛ እዚህ ሀገር አቅም ያላቸው ሴቶች መፈጠራቸውን ወይ የነበሩ መሆኑን ካለማወቅ የሚነሳ ነው አድርጌ የሚወስደው። ምክንያቱም እንደሰማሽው እዛ ጋር ፕሮፋይላቸው ሲነበብ በርካታዎቹ ሴቶች የትምህርት ዝግጁነታቸው፣ የስራ ልምዳቸው መምራት ያቅታቸዋል ተብሎ የሚወሰዱ ናቸው ብዬ አልወስድ። እየመሩም ነው በየደረጃው። መሪነት እንግዲህ የትልቁ ቦታ ላይ ብቻ አይደለም የሚገለጸው፣ በየደረጃው ከቤታችን ጀምሮ የሴቶች ስራ መሪነት ነው ብዬ ነው ማምነው እንደው። ስለዚህ ይሄ ኮታ ነው ምናምን የሚለውን ነገር እኔ አልተቀበልኩትም። ነገር ግን የሚያነሱ ሰዎች በተለያየ መንገድ እያዩት የሚያነሱት ነገር ሊሆን ይችላል። እኔ ግን ካየሁት ከተሰጠው አሳይመንት አንጻር፣ ከሰዎቹ ዝግጁነት አንጻር ስመለከተው ኮታ ብቻ ነው ብዬ አላ። ሀገራችን ውስጥ ግን በርካታ ብሔር ብሔረሰቦች አሉ፣ በርካታ አካባቢዎች አሉ። ስለዚህ ያንን ብሔራዊ አስተዋጽኦን የጠበቀ አመራር መመደብ እንዳለበት ደግሞ አምናለሁ። ምክንያቱም ሀገራችን በጣም ትልቅ ሀገር ነው። ህዝቡ በጣም ሰፊ ህዝብ ነው። የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ሃይማኖት አለ። ከእያንዳንዱ የተወጣጣ አቅም ያለው ሰው ተገኝቶ መምራት ከተቻለ የምናስበውን ውስጣዊ ሰላምም ሆነ እነዚህ የምናስባቸውን የማንነት የጋራ ማንነታችን የመገንባትን ስራ ቀለል ያደርጋል ብዬ አምናለሁ እና ቦታም ቢሆን አቅም ያለው በኮታ ኤክስፔንስ አቅም የሌለው ሰው መምጣት የለበትም። ትክክል ነው። ግን አቅም የሚገኝ ከሆነ በኮታ መመደብ ነው ችግር አለው ብዬ አላምንም። ስለዚህ ይሄ የሀገራችን ነባራዊ ሁኔታ ወደዛ ሊወስደን ብዙ ሊገርም አይሆን እና ይሄ ኮታ ነው ተብሎ አንደርማይን የሚደረግ
ዝቅ የሚደረግ
የሚለምነት የለም።
ዝቅ የሚደረግ
አመዳደር አይደለም ከዝግጁነቱ አንጻር። ስለዚህ በዚህ አካባቢ ያለው አቅም ተፈትሾ አቅም ያለው ሰው ይህን ስራ እንዲመራ ተመድቦ ከሆነ አሁን የምናወራውን የአገር ግንባታ የሚባለውን ስራ በወጉል የሚወጣው እንችላለን።
ወንዶች ሲመደቡ ለካቢኔ አባላት ሲመረጡ የሚታይ ነገር አለ? የእናንተ የቀደመ የስራ ልምዳችሁ፣ የትምህርት ዝግጅት፣ የትውልድ ቦታ፣ የታጨችሁበት ኃላፊነት ተጠቅሷል። ለወንዶቹ የተለየ መስፈርት ወይም ለእናንተ ከተቀመጠው የተለየ መስፈርት ያለው የካቢኔ አባላት አለ?
መስፈርቱ አንድ ነው። አሁን እዚህ ሀገር እንግዲህ እነዚህ አይነት ስራዎች ወይም ደግሞ የመሪነት ስራዎች የጭንቅላት ስራዎች ናቸው፣ የጥበብ ስራዎች ናቸው። በጥበብ ደግሞ እኛ እንሻላለን እንጂ እናንተ መስፈርቱ ሊለይም አይገባም። በአይነት ሲጀመር ያላቸውን ሁሉ አለን ብዬ ነው ማምነው። የመጨረሻው የሌለን ነገር ምናልባት የሚለየን ነገር ካለ ፈጣሪ እየሰጠን የጾታ ጉዳይ ካልሆነ በስተቀር እዚህ ጋር ለዚህ ስራ የሚፈለግ ዝግጁነት ሁላችንም ዘንድ አለ። ስለዚህ ያችን አሟጦ የመጠቀም ሁለተኛ ስህተት እኔ አንድ የታዘብኩት እዚህ ሀገር አንድ ሰው ብስጭት እንኳን ትንሽ ጥፋት ሊያጠፋ ወንድ ከሆነ ተፋፋተ ነው፣ ሴት ከሆነ ግን አልቻለችም። ሰው አምኖታል ይሄን። ስለዚህ ቶሎ ጎልቶ የመውጣት ነገር አለ እና ይሄ መቅረት ያለበት ነው። እኛ ሰዎች ነን እንሳሳታለን። ነገር ግን አሁን ይሄ አሁን ያለው ሂደት የሚጠይቀውን መስፈርት ግን ማሟላት የሚችሉ ሴቶች ናቸው ያሉት ተብሎ መቀበል አለበት። እኔ የሚያሳየኝ እዚህ ሀገር ያሉ እንደዚህ አይነት ነገሮችን የሚያነሱ ሰዎች ለልጆቻቸው፣ ለሴት ልጆቻቸው፣ ለእናቶቻቸው፣ ለእህቶቻቸው፣ ለሚስቶቻቸው ያላቸውን ቦታ ነው የሚያሳየኝ። እና ይሄ ጥሩ ነገር አይደለም። በዚህ ሳምንት በእኛ ላይ
ጥሩ ነገር አለ፣ መጀመሪያ ላይ ሳስቀምጨዋለሁ።
ጥሩ ነገር አለ፣ ጥሩ ያልሆነ ግን ደግሞ አለ። በጣም ጥሩ ያልሆነ አስተያየቶች ሰምተናል። ግን አሁን ከኛ የሚጠበቀው ሰርቶ ማሳየት እንደምንችል ማሳየት አለብን። እንግዲህ መቼም የኢትዮጵያ ሕዝብ በመስራት ብናምን ከሆነ ሰርተን እናሳያለን ብያምናለሁ።
እንግዲህ አሁን ማህበራዊ ሚዲያ አንድም ሰዎች ሀሳባቸውን የሚገልጹበት መድረክ ሆኗል። በፊት በየቦታው እየሄድን አስተያየቶችን እንሰበስብ ነበር። አሁን ሰዎች በገጻቸው ላይ ያ እድል ስለሚሰጣቸው ሀሳባቸውን ያንጸባርቃሉ። ከተነሱት አንዳንድ አስተያየቶች ጠቅላይ ሚኒስትር አብይ አህመድ ላይ የተሰነዘሩ ትችቶች ናቸው። ከነዚህ ትችቶች አንዱም ጠቅላይ ሚኒስትሩ እሺ የሚሏቸውን ሰዎች ነው የሰበሰቡት በካቢኔ ውስጥ እጩ አድርገው ካቢኔ ውስጥ ያቀረቡት የሚል አስተያየቶች ተሰጥቷል። እሺ የሚሉ ወይም ደግሞ ሀሳባቸውን የሚቀበሉ ሰዎች ናቸው ከሚሉ አስተያየቶች ጋር ተዳብለው የተቀመጡት ሴቶች መሆናቸውም ጭምር በመንግስት ኃላፊነት ቦታ ላይ ነበሩና በሚደረጉ ውይይቶች ወንዶች ይከራከሩ፣ ሴቶች ደግሞ እሺ ትሉ ነበር?
እኔ በኩል አለለም የሚልም ሴት ይኖራል ብዬ አላምንም። እሺ አሁን ይሄ እንግዲህ የማስተያየት የሚሰጠው ቤታቸው ቤትሽ ውስጥ ያለውን ነገር ነው ብዙ ያውቶች የምታንጸባርቀው እና ይሁን ሰዎች ስንባል የተደበቀ ባህሪም አለን እና አንዳንዴ ሳናስበው የተጠበቀው ባህሪያችንም ይኖራል። ሰው የሰው ልጅ ካወቀ በራሱ የሚተማመን ከሆነ ትክክለኛ እሺ የምትይው ነገር እኮ አንቺ ሌላ አማራጭ ከሌለሽ ነው ነገሮችን እሺ ነው አማራጭ ካለሽ በተሻለ መንገድ ማሳየት የምትችል ከሆነ እሺ የምትይበት ምክንያት በምን ተአምር ሊሆን ሴት ስለሆንሽ ብቻ እሺ አይባልም እንደም ስለዚህ እሺ የሚል ሴት እኔ አላየሁም። ወደፊትም እንላለን ብዬ አላምንም። ምናልባት እኔ ነገሩ ሳይገባኝ ቀርቶ የተሻለ ማቀው አማራጭ ከሌለን የተሰጠኝን ስራ እሺ ብዬ መፈጸም ግዴታ ነው። አንዳንዴ እሺ ብለሽ የምትሰሪ ስራ ሊኖር ይችላል በስራ ሂደት ግን ሁሌ ነገሮችን እሺ እያለች የምትሄድ ሄዳለች ከተባለ ይህ ትንሽ ከእንትን እየራቀ ነው ከሁኔታው እየራቀ ነው። እዛ አካባቢ የሚዛኝ ነገር አላየሁም። ሲጀመርም ስራችንን በአግባቡ ራሳችን እንሰራ ነው የምንጠበቀው። እኔ ሰርቻለሁ ሁለት ሶስት አመት ማሽ ይሰጥሻል፣ ኃላፊነትሽን ታውቂያለሽ፣ ግዴታሽን ታውቂያለሽ። በዛ ልክ አቅጣጫ የምትፈልጊበት ነገር ኖሮ ካልሆነ ሲጀመር ወደ ጠቅላይ ሚኒስትር የሚወስድ ስራ የለም። ያንን ስራሽን በቻልሽውም ልክ ይዘሽው ትሄጂ እና የሚችልበት ነገር ካለ ደግሞ ከሚኒስትር ጓደኞችን ከጠቅላይ ሚኒስትሩ አቅጣጫ መውሰድ የተለመደና ያለ አሰራር ነው። በተረፈ ዋናው ነገር ላይ የተግባባት ይህን ስለሆነ ብዙ ጊዜ እንደዚህ አይነት ስራ ላይ የሚሰማራ እሺ ብሎ ስራን ብቻ እየተቀበለ ግን የሚሰራ አላየሁም። እሱ ከጾታ ጋር የሚገናኝ አይመስለኝ። እሽታና ሬዚስታንስ አይሆን አይ ይሄ እንደዚህ አይደለም ማለትና
የመከራከርና
ተቀብሎ መሄድ ከጾታ ጋር የሚገናኝ አነው ብያለሁ። እንደሱ እኮ ነው መስራት ሲያቀት ወይ ነገር የውን ሳትረጅ ስትቀሪ ከሆነ ያስኬዳል። ከዚያ ውጭ ግን ሰው እኔ ሰው ነኝ ያስባለሁ አውቃለሁ የሚጠበቀው አገር ከምትፈልገውን የምረዳ ከሆነ አማራጭ ነው ማቀርበው እንጂ ዝም ብዬ ተቀብዬሽ እያልሄድ
ትልቅ ኃላፊነት ነው ከፊቶ የሚጠብቁት። እንግዲህ ይሄ ለአጠቃላዩም ሕዝብ ግልጽ የሆነ ነገር ነው። የወሰን አካባቢ ግጭቶች በጣም የተበራከቱበት ጊዜ ነው። የመከላከያ ሰራዊትን ጣልቃ ገብነት የሚጠይቅበት ጊዜ ነው። እርስዎ ከአፋር ከአንዲት አካባቢ ነው የመጡት፣ ያንን ሕዝብ ወክለው የቆዩ ኖትና አሁን ደግሞ ወደ አጠቃላዩ የኢትዮጵያን ህዝብ በእኩል አይን መዳኘት፣ በእኩል አይን የማየት የማስተናገድ ከምንም ጊዜ በላይ ገለልተኝነትን የሚጠይቅ ቦታ ላይ ነው የሚቀመጡትና እንዴት ነው ይሄንን የመከላከያ ሚኒስተርነት ቦታውን ሊመሩት ያሰቡት?
እኔ ካደግኩበትም ባህል አንጻር ሰው መጀመሪያ በሰውነቱ የሚከበርበት አካባቢ ነው ያለው። በማህበረሰብ በባህልም ደረጃ በባህላችን ሰው እንደ ሰው ነው መጀመሪያ የሚከበረው፣ የሚፈለገው ነገር የሚጠበቅለት በዘመኑ ብቻ በቂ የሆነበት አካባቢ ነው ያደግኩት። እውነትን ለመናገር ምናምን ማጋነን አይደለም። አሁን አንደኛ እኔ ቀጥታ ከነበርኩበት አካባቢ አይደለም አሁን ወደ መከላከያ ስራ እንትንነት የመጣሁት አንድ ሁለት አመት ሁለት ሌሎች ተቋማት ነው። የማንነት ጥያቄ ከምንም በላይ የሚነሳበት ተቋም ቢኖር እውነቱን ለመናገር ባህልና ቱሪዝም ሚኒስቴር ነው። ባህል ላይ ነው ማንነት፣ ቋንቋ፣ ባህል በስፋት ጥያቄዎች የሚነሱበት ቦታ ነው። ያ ቦታ ለምሳሌ ኢትዮጵያን በደንብ እንዳውቃት፣ ኢትዮጵያ ውስጥ ምን አይነት ማንነት እንዳለ፣ ምን አይነት ማንነት መገንባት እንደሚፈልግ፣ ሰው ስለ ማንነት ምን እንደሚያስብ፣ ስለ ቋንቋ ምን አይነት ፊሊንግ እንዳለው ያወቅኩበት ቦታ ነው ያ ቦታ። እና እዚህ ሀገር ላይ በፌዴራል ደረጃ የሚቀመጥ ሰው ምን ማድረግ እንዳለበት፣ ምን ማድረግ እንደሌለበት አውቃለሁ። በዚህ በነበረችን ቆይታ ብዙ ነገር ተናግሬያለሁ። ስለዚህ ይሄ ደግሞ ከምንም በላይ ገለልተኛ ሆኖ ነገሮችን ማየት የሚጠይቅ ቦታ እንደሆነም አውቃለሁ። ይህ ሲሆን ይዤው ከመጣሁበት ባህል አንጻር አሁን ያለውን ነባራዊ ሁኔታ ከመረዳት አንጻር ብዙ ችግር ይገጥመኛል ብዬ አላምን። እንደዛም ሆኖ ግን አሁን እንደምንዳልሹ ለየቦታው የሚነሱ ነገሮች አሉ፣ ግጭቶች ይነሳሉ። የመከላከያ ሰራዊት ያንን ግጭት እንትን ማድረግ አለበት። እሱን ሁሉ እያየን ነው፣ መደረግ ያለበት ነው ትክክል። ነገር ግን አንድ ሀገር እንዲኖረን አንዲት ኢትዮጵያ የጋራ ሀገራችን እንደሆነች የሁላችን መሰባሰቢያ ማንነታችን ኢትዮጵያዊነት ነው ለኔ። እና ይህንን ኢትዮጵያዊነት ከሆነ መገንባት የምንፈልገው ሲጀመር ይሄ በህዝብ ውስጥ እንዲሰርጥ የማድረግ ስራ እንዲሰራ ትልቅ ተቋም ተቋቁሟል። ዛሬ ሰላም ሚኒስትር የሚባል ያ ማለት ውስጣዊ ሰላምን በትክክል ህዝቡ ውስጥ ለማስረጽ የተቋቋመ ተቋም ነው። ከሱ ያለፉ ነገሮች ካሉ ማስተካከያ ማድረግ የሚችሉ ተጠሪ ተቋማት ስሩ አሉ። ከዚህ ያለፈው ነው እንግዲህ ወደ መከላከያ ይመጣል የማምነው እና የሚመጣው። ስለዚህ መከላከያ ሚኒስቴር ከሰላም ሚኒስቴር ጋር ሆኖ በስሩ ካሉት እና ዳር ድንበርን እየጠበቀ ካለው የኢትዮጵያ ሰራዊት ጋር ሆኖ ይህንን ኢነርቲስ ኢንተርና ይሄ ውስጣዊ ሰላምን የማስፈን ስራ በዋናነት መስራት አለበት ይ ማለት። ስለዚህ ይሄን ስራ በአግባቡ የእኛ መንግስት መስራት ከቻለና ያ ተቋም የተዋጣለት ስራ የውስጣዊ ሰላምን የማስፈን ስራ መስራት ከቻለ ወደ እኛ የሚመጣው ነገር ብዙ አይሆንም። የሉዓላዊነት መጠበቅ ጉዳይና ሰላምና ይሄ ልማቱን የማገዝ ስራ ብቻ የሆነ ስራችን ማለት ነው። ስለዚህ ይቺ ሀገር ብዬ ነው የማምነው። ኢትዮጵያ ማለት የሁላችን ሀገር ናት። ለእኔም ላንቺም ለሌላውም ኢትዮጵያዊ እኩል የሆነች ሀገር ናት። እሱን መገንባት ከሆነ ዋናው አላማችን፣ እዛ ላይ ከተማመንን የአንዱ አንደኛ ደረጃ ዜጋ ሁለተኛ ደረጃ ያለ ዜጋ የለም። ሁላችንም አላማችን አንዲት ኢትዮጵያ መገንባት እስከሆነ ድረስ አላማችን መጀመሪያ አንድ መሆን አለበት ነው። ስለዚህ ያችን አላማ ማሳካት የሚችልና ያንን መምራት የሚችል መንግስትና ደግሞ መሆን ከቻልን ብዙ እንቅፋት ይገጥመናል እያላለ ነገር ግን እዚህም እዛም የሚነሱ ነገሮች ህዝብን በማስተማር የውስጥ ሰላምን በማምጣት በየደረጃው ያለው የመንግስት አመራር ስራውን መስራት አለበት ብዬ ነው ማለት። ይሄ ለፖለቲካ ፍጆታ ሳንጠቀምበት ይቺ ሀገር ስትኖር ነው ፖለቲከኛም ጤነኛም በሽተኛ መሆን የሚቻለው። እና ይህን እናድርግ ብሎ የሚሰራ መንግስትና አደረጃጀት በየደረጃው ያስፈልገናል ብዬ ነው ማለት።
እንግዲህ
ስለዚህ የህዝብን ጥያቄ በአግባቡ መመለስ ይሄ የሀገር ግንባታውን ስራ ሁላችንም በእኩል መራት መቻል አለብን ብዬ ነው ማለት። እና መከላከያ ሚኒስቴር ላይ ያለው ሰው ብዙ የሚቸገር ይሆን አይመስለኝም። ሌሎች በርካታ ውስጣዊ ሰላም ላይ የሚሆኑ አካላት የሚፈጥሩ ከሆነ እንትኑ ያቀልለታል ብዬ አስባለሁ።
እስቲ
እኔ በኩል ግን ደስ አይነት ችግር ይገጥመኛል ብዬ አላምንም።
እስቲ እንግዲህ እየተከታተለን መቼም ወደ ስልጣኑ ወደ ስራ ሲገቡ ብዙ ጊዜ የመንግስት ባለስልጣናት ይጠፉብናል። ምናልባት እየተከታተልን የት ደረሱ ብለን ስንጠይቅ ፈቃደኛ ሆኖ ከመጡ እኛም ተከትለን የምንጠይቆት የሚሆኑ ብዙ ነገሮች ይኖራሉ። ግን እንደው ለማጠቃለያ የግሎትን አስተያየት ካሎት ልምድ፣ የሁለት ሴት ልጆችና የአንድ ወንድ ልጅ እናት ኖት፣ ከቤተሰብ አስተዳዳሪነቶ ከዚህ አንጻር ወደ የግል አስተያየቶትንም ጭምር ልጠይቅና እንደዚህ አይነት ስሜቶች የሚፈጠሩት ገለልተኝነት ወይም ደግሞ ማዳላት ወደ አንድ ብሔር የበላይነት የሚሉ ስሜቶች መፈጠሪያቸው አንደኛው ምክንያት ከተግባር ከሚደረጉ ድርጊቶች በተጨማሪ የመንግስት ባለስልጣናት የሚይዟቸው አቋሞች፣ የሚሰጧቸው አስተያየቶች ሰዎችን የደህንነት ስሜት እንዳይሰማቸው፣ የመገለል ስሜት እንዲሰማቸው፣ የብሔርና የዘር ቆጠራ ውስጥ እንዲገቡ ያደርጋልና የመንግስት ባለስልጣናት በመንግስት ስራ ውስጥ ሲሆኑ ሊያንጸባርቋቸው የሚገባቸው ሀሳቦች ምን አይነት መሆን አለባቸው ይላሉ? በተለይ አሁን ማህበራዊ ሚዲያ ስላለ በእንደዚህ ያሉ የማህበራዊ ገጾቻቸው አቋማቸውን በምን አይነት ቋንቋ በምን አይነት ሀሳብ ነው መግለጽ ያለባቸው ብለው ያስባሉ?
እንግዲህ የመንግስት አመራር ላይ ያሉ ሰዎች በየትኛውም ደረጃ ላይ ይሁኑ ገለልተኛ መሆን አለባቸው። መሪዎች መሆናቸው ማወቅ አለባቸው። መሪዎች ሲሆኑ የእነሱ ዘር የሆነውም ሌላ ዘር የሆነውም የእነሱ ልጅ በእነሱ የሚመራ መሆኑን መቀበል መቻል አለባቸው ብዬ ነው ማለት። እኔ አፋር ሲሆን አፋሮችን ሌላውም ዘር ለእኔ አንድ ነው ብዬ ነው ማመን ያለብኝ መጀመሪያ። ስለዚህ የሚሰጣቸውን ማስተያየቶች ለመላው ኢትዮጵያ ሕዝብ ብዬ ነው መስጠት ያለብኝ እንጂ አንዱን የሚያገል ለአንዱ የሚያደላ መሆን የለበትም። ለመናገር ምክንያቱም የኔ ንግግር ወይ ደግሞ የኔ የምናገረው ነገር የመንግስት ተቋም ምክንያቱም የመንግስትን ቦታ ነው እየመራ ያለሁት፣ መንግስት የሰጠኝን ኃላፊነት ነው የምመራው። እዛ ጋር የምናገረው የመንግስትን አቋም እያንጸባረኩ እንደሆነ ነው የሚወሰደው። ስለዚህ በጥንቃቄ ማንንም ያላገለለ መሆን አለበት። ሰዎች ነን፣ ልንሳሳት እንችላለን። በተቻለ መጠን ግን ጥንቃቄ ማድረግ እንዳለብን አምናለሁ። ይህ ሲሆን ግን ለሚዲያ ፍጆታ ሊሆን አይገባም። ጥንቃቄው በተግባርም ጭምር መገለጽ አለበት የሚለው አቋም ያለኝ። በዛ መልክ እስከምንሄድበት ከሆነ የምናደላለት እና የምንጎዳው አካል ይኖራል ብዬ አላምንም። የኢትዮጵያ ሕዝብ ደግሞ በጣም ስልጡን፣ በጣም የሚከታተል ነገሮችን ተረጋግቶ የሚያይ ሕዝብ ነው፣ ይፈርዳል። ስለዚህ ነገ እንደሚፈርድ መታወቅ አለበት። ህዝቡ ከዚህ የተሰወረ ምንም ነገር እንደሌለ ደግሞ መታወቅ አለበት እና ጥንቃቄ የተሞላበት በጥበብ የሚመራ መንግስት መሆን አለብን ብዬ አምናለሁ። ሰዎችም እንደ ግለሰብ የምናንጸባርቃቸውን ድረስ የግለሰብ እንትናችን አለመሆናቸው መታወቅ አለበት። እኔ እዚህ ጋር ያለሁት መንግስትን ወክዬ ነው እና እኔም ማስጸባርቃቸው ማንኛቸውም አቋሞች የመንግስት አቋም ተብለው ኢሚዲየትሊ ወዲያው ወደ ህዝብ የሚገቡ መሆናቸውን ሳልዘነጋ በተቻለ መጠን መርህን መሰረት ያደረጉ አስተያየቶች ነው መሰጠት ያለበት። ስህተትም ካለ ስህተት ሰርቻለሁ መናዘዝ ነው ያለብን እንጂ ከህዝብ የሚደብቀው ነገር ስለሌለ ማለት ነው። ህዝብ ውስጥ ነው የምንኖረው። ህዝብ ያየናል፣ ይከታተለናል። ዘመኑ እንዳልሽው በጣም የቴክኖሎጂ ዘመን ነው። ገናኛ ይፋ ያላደረግነው ኢንፎርሜሽን ወደ ውጭ የሚወጣበት ዘመን ነው። ስለዚህ ጥንቃቄ በተሞላበት ለማንም ያላድና ያዳላ መርህንና መርህን ማዕከል ያደረገ መሆን አለበት። በዛ መልኩ የሚሄድ አመራር መሆን አለብን። ይሄ ነው ማለትና ኃላፊነት ባለበት መንገድ ነው አቋሞቻችንን ማንጸባረቅ አለብን።
በጣም አመሰግናለሁ ኢንጂነር አይሻ መሐመድ፣ የመከላከያ ሚኒስትር። በአሜሪካ ድምጽ አድማጮች ስም ለሰጡን ማብራሪያ በጣም እናመሰግናለን። መልካም የስራ ዘመን ይሁንልዎት። እንዳልኩት እንግዲህ ከተወሰነ ጊዜ በኋላ ምን ይመስላል፣ ቦታው ከባድ ነው ቀላል ነው የሚለውን መልሰን እንጠይቆታለን። ለዛሬ እናመሰግናለን።
እናመሰግናለን።